በኢትዮጵያ ከአዲስ አበባ ውጪ ባሉ ከተሞች በተለይ ደግሞ በኦሮሚያና በአማራ የተለያዩ ከተሞች የስልክና የኢንተርኔት አገልግሎቶች ሙሉ በሙሉ ከተቋረጡ ወራት መቆጠራቸውን የየአካባቢዎቹ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የኢትዮጵያ መንግስት የኢንተርኔት አገልግሎትን በተደጋጋሚ በመዝጋትና ማህበራዊ ሚዲያን በማገድ ፖለቲካዊና ማህበራዊ ግንኙነቶችንና መስተጋብሮችን ያስተጓጉላል፣ አፈናን ያባብሳል፣ መረጃ በተገቢው መንገድ ወደ ህዝብ እንዳይደርስም ይቆጣጠራል ሲሉ የሚተቹ ብዙዎች ናቸው። በኢንተርኔት አገልግሎቶች ላይ ጥናት የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ኢትዮጵያ የኢንተርኔት ነጻነት የሌለባት ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ሲሉ ይፈርጇታል። የኢትዮ ቴሌኮምን ምላሽ ለማግኘት ሳንችል ቀርተናል። ዛሬ ጽዮን ግርማ ዝርዝሩን ይዛለች።
በኢትዮጵያ በተለይ ደግሞ ላለፉት 2 ዓመት ከ4 ወራት የተቃውሞ እንቅስቃሴን ወደ አስተናገዱት የኦሮሚያና የአማራ የተለያዩ ከተሞች ነዋሪዎች ጋራ ስልክ ደውዬ የስልክ ኢንተርኔት አገልግሎት ያገኙ እንደሆነ ጠይቄያቸው ነበር። የመጀመሪያውን የስልክ ጥሪ ያደረኩት ወደ አምቦ ነው።
አዎ፣ አምቦ ነው።
የስልክ ኢንተርኔት አገልግሎት አለ እናንተ ከተማ?
አዎ፣ ምንም የለም አሁን ጠፍቷል። ምንም የለም በየቦታ ኦሮሚያ ክልል በየቦታ ምንም የለም።
ከመቼ ጀምሮ ነው የጠፋው?
1 ወር ሆኗል። 2 ወር 3 ወር ይሆናል። አሁን እንደውም ጠፍቷል። አንዳንድ ዋይፋ አለ እሱ ራሱ አጥፎት ምንም የለም። አሁን እንደውም ኮማንድ ፖስት ጀምሮ ደግሞ ምንም ራሱ ጠፍቷል በየቦታ።
የሆሮ ጉድሩ ነዋሪም እንደ አምቦ የኢንተርኔት አገልግሎት ማግኘት አዳጋች መሆኑን ይናገራሉ።
ሆሮ ጉድሩ ነን።
የስልክ ኢንተርኔት እናንተ ከተማ ላይ አለ?
የለም።
ከመቼ ጀምሮ ነው የተቋረጠው?
ኮማንድ ፖስት ከታወጀ ቀን ጀምሮ ሊንኬን አናውቅም እኛ።
በምንድን ነው ኢንተርኔት የምትጠቀሙት?
ያው አልፎ አልፎ ኔትወርክ ምናምን ይመጣል እንጂ ሁልጊዜ አይመጣም። በሰዎች የለም እዚህ አካባቢ ኢንተርኔት።
አልፎ አልፎ
ምንም አይነት ኢንተርኔት የለም፣ ኔትወርክ ብቻ ነው።
አልፎ አልፎ ስልካችሁ ላይ ነው የሚመጣው?
አንዳንድ ጊዜ ኔትወርክ ነው እንጂ እሱም ኢንተርኔት አይደለም። ኢንተርኔት ቆይተናል ያጣ ነው።
ስልካችሁ ብቻ ነው የሚሰራው?
አዎ ስልክ ብቻ ነው የሚሰራ እንጂ ኢንተርኔት የለም።
የጉደር ከተማው ነዋሪስ?
ኧረ ኢንተርኔት አራት ወር አምስት ወር ነው።
የትኛው ኢንተርኔት ነው የጠፋው?
የስልክም የኢንተርኔት ቤትም ጠፍቷል።
ኢንተርኔት ቤት አገልግሎት አይሰጡም?
አገልግሎት አይሰጡም፣ አቋርጠዋል። እሱ ቅርብ ነው የተቋረጠው።
ወደ አማራ ክልል ደግሞ ሌላ ስልክ ደወልኩ። ወደ ጎንደር ከተማ
ኢንተርኔት አገልግሎት ዝግ ነው፣ ዋይፋይ ብቻ የሚሰራ።
ከመቼ ጀምሮ ነው የስልክ የተዘጋ?
ባለፈው አድማ አልነበረም? ከዛን ጀምሮ
ስልካችሁ ላይ አሁን ኢንተርኔት መጠቀም አትችሉ?
አንችልም።
የገመድ አልባ ዋይፋይ ያለበት ቦታ ትሄዳላችሁ?
ሆቴሎች አካባቢ እዛ ነው የምንጠቀም።
በቅርቡ የተቃውሞ እንቅስቃሴ የነበረበትና ግድያ፣ ቃጠሎ፣ እስር የተስተናገደባት መርሳ ከተማስ ኢንተርኔት አላት?
አይሰራም። ይሄ እኮ ከዚህ በፊት ተነግሯል እኮ በአማራው ክልል ለስድስት ወር ያህል ተሳደዱት አካባቢዎች አንዱ የሚኖሩበት አካባቢ ስለሆነ አይሰራም። ኢንተርኔት የሚባል ነገር የለም።
በሞባይል ስልካችሁ ብቻ ነው የሌለው ወይስ በገመድ አልባ ኢንተርኔት የምታገኙበት ቦታ አለ?
አለ፣ እንደዛ አለ። ያው በራስ ያለው ስላልሆነ ብዙ ችግር አለው እንጂ ሞባይል ላይ የለም። ኢትዮጵያ ኢንተርኔት ቤቶች ዋይፋይ መጠቀም ትችላለች፣ እነሱ ጋር አለ።
ክፍያውስ እዛ ሄዳችሁ ስትጠቀሙ ክፍያውና ተራው የኢንተርኔት ፍጥነቱስ ምን ይመስላል?
አይ ደካማ ነው እሱ፣ ከበፊትም ደካማ ነበረ። አሁን ክፍያ ጨምሯል። አሁን በደቂቃ 1 ብር ነው። 30 ደቂቃ ስትጠቀሚ 30 ብር ክፍያ ማለት ነው። ምክንያቱም ትንሽ ቤቶች ናቸው እዚህም ያሉት። እነዛም ቤቶች ያው ዋጋውን እንደፈለጉ መጨመር ይችላሉ። አማራጭ ስለሌለሽ እዛ ሂደሽ ያው መጠቀም ወረፋ ምናምን ያው በግድ ጠብቀሽ ማታ ላይ ነው አብዛኛው ሰው ማታ ላይ መጠቀም ፈልግ ማታ ላይ ይሄድ ጠቀማለሽ ሰው አለ ወረፋ ምናምን አለ።
የሞባይል ኢንተርኔታችሁ የተቋረጠው ከመቼ ጀምሮ ነው?
የሞባይል ኢንተርኔት የተቋረጠው ከወልዲያው ግርግር ጀምሮ ነው የመጀመሪያው ግር ላይ ከዛ ተዘጋ። በዛው እንደተዘጋ አረ ይመስለኛል፣ እርግጠኛ አይደለሁም እንጂ እንደዛ ነው። ያው ከመርሳው በፊት ነው የተዘጋው። መርሳ ጋር ችግር ከመፈጠሩ በፊት ተዘግቷል የኢንተርኔት አገልግሎት።
ወደ ወልዲያ ከተማም ደውዬ ነበር።
ምንም አገልግሎት የሰጠ ነገር የለም።
ምን ያህል ጊዜ ሆነው ከተዘጋ?
እንዲያው ከህዳር 24 ጀምሮ ሆነ። ከዛ በኋላ የለም።
የስልክ ኢንተርኔት ብቻ ነው የተዘጋው? ቀው ሌላ ኢንተርኔት አለ? ለምሳሌ ገመድ አልባ ኢንተርኔት ቤቶች ላይ፣ ሆቴሎች፣ እንደዚህ ቦታ ላይ አለ ኢንተርኔት?
ያው ደስማ ደግሞ ምን ነገር ይሰራል ተቀመ ነገር ይደም
ማለት አይሰራም
አይሰራም ነው ምን ይሰራ ነገር ይደም ያው ደስማ አለ ቦታ ደግሞ ይደም መጠቀማችን
ኢንተርኔት ስትፈልጉ የትጠቀማላችሁ
ያው ደስማ አንድ ስድቆ ይሰራበት ይባላል እዛ ላይ እንገባለን እዛ ላይ እንጠቀማለን ልብሳችን ምን ታገኝ ነገር ይደም ይቻቱም ያን ዋይፋይም ይሰራ ቢሆን ለራስ ዞን ነገም ሳይ ነገር ይደውሻል ግን ምንም ስለማይሰራ ማንም ወደዛ ጉዞ የሚያደርግ የለም።
ወደ ዩናይትድ ስቴትስ የስልክ ጥሪን አድርጌ የኢንተርኔት መቆራረጥ በአንድ ሀገር ላይ የሚያስከትለው ተጽዕኖ ምንድን ነው ስል ሁለት ባለሙያዎችን ጠየቁ። ሁለቱም ባለሙያዎች ራሳቸውን በማስተዋወቅ ይጀምራሉ።
ዳልካቸው ሃይለን ኬል ይባላሉ። በዩኒቨርሲቲ ኦፍ ኦሪገን የፒኤችዲ ጥናቴን እያጠናቀቅኩ ነው ያለሁት።
ዘላለም ክብረት ይባላለሁ። በሃርቫርድ ዩኒቨርሲቲ ሃኪንግ ሴንተር ፎር አፍሪካን ኤንድ አፍሪካን አሜሪካን ሪሰርች ፌሎው ነኝ።
እንግዲህ ሁለታችሁም በተለይ ከኢንተርኔት ጋር በተያያዘ ኢንተርኔት አምደኛም ነበራችሁ። ከኢንተርኔት ግንኙነት የማህበራዊ ሚዲያ ግንኙነት ጋር በተያያዘ በርካታ ስራዎችን ሰርታችኋል። ከዛ አንጻር ነው ሁለታችሁም የጋበዝኳችሁ። ወጣቶች ናችሁ። አሁን ያለውን የኢትዮጵያ የፖለቲካ እንቅስቃሴም ደግሞ በተለያየ መልኩ ስትዳስሱ ቆይታችኋልና አሁን በኢትዮጵያ የኢንተርኔት አገልግሎት በተለይ የስልክ የኢንተርኔት አገልግሎት እንደሌለ ከእናንተ ቀደም ብለን ያነጋገርናቸው የተለያዩ ነዋሪዎች ገልጸውልናል። የተለያየ አካባቢ ያሉ በተጨማሪም ደግሞ የገመድ አልባ ኢንተርኔት ያለባቸው ቦታዎች ውስን ናቸው። እነሱም ደግሞ ኢንተርኔታቸው በአግባቡ እንደማይሰራ ገልጸውልናልና እንደዚህ አይነት በኢትዮጵያ ተቃውሞ በተጀመረበት ባለፈው 2 አመት ከአራት ወር ውስጥ ተደጋጋሚ የኢንተርኔት መዘጋት ያጋጥማል። እንዲህ ያለ የኢንተርኔት መዘጋት በማህበራዊና በፖለቲካዊ መስተጋብሮች ላይ የሚያሳድረው ተጽዕኖ ምንድነው? ከእንዳልካቸው
እሺ፣ በጣም አመሰግናለሁ። ሁለት ትልልቅ ጉዳዮች ተከሰሻል። ማህበራዊና ፖለቲካዊ መስተጋብሮች ላይ የኢንተርኔት መቋረጥ ምን ያህል ተጽዕኖ እንዳለው ማየት እንሞክራለን። የመጀመሪያው እንግዲህ ማህበራዊ መስተጋብር ሰዎች እርስ በርስ እንዳይገናኙ፣ አገልግሎቶች እንዳያገኙ፣ እንዲሁም ኢትዮጵያ ውስጥ ከሀገር ውጭ ባሉ ሰዎች በጣም በከፍተኛ ደረጃ የሚደገፍ ኢኮኖሚ ስላለ ዲያስፖራውም ወይም አረብ ሀገር አካባቢ ካሉ ሰዎችን በሚላገዘት የሚደገፍ ኢኮኖሚ ስለሆነ የእርስ በርስም ግንኙነት በዛው በኢንተርኔት የሚካሄድ ስለሆነ ብዙ ተጽዕኖ ይኖረዋል ማለት ነው። ሰዎች ስልክ መደወል አይችሉም። ለወዳጅ ዘመዶቻቸው መላክ የሚፈልጉትን ገንዘብ የሚሆን ሌሎች ቁሳቁሶች መላክ አይችሉም። ስለዚህ ከፍተኛ የሆነ ማህበራዊ ቀውስ ይፈጥራል ማለት ነው። ከዛ በላይ ደግሞ ኢትዮጵያ ውስጥ አሁን እየተጀመረ ያለው ትልቅ ነገር የአገልግሎቶችን ወደ ኢንተርኔት የማምጣት ነገሮች እየታዩ ነው። ባንክ አገልግሎቶችን፣ የጤና አገልግሎቶችን በኢንተርኔት ሰርቪስ የማሳለጥ ስራዎች እየተሰሩ ነው። ግን ያ ወደ ኋላ ይቀራል ወይም ደግሞ ይረበሻል ወይም ይቀራል ማለት ነው። እና ሰፊ ተጽዕኖ ይኖረዋል እርስ በርስ ሰዎች እንዳይገናኙ ማለት ነው። ሁለተኛው በጣም ከፍተኛ ተጽዕኖ ያለው ፖለቲካዊ አንድምታ ይኖረዋል። እንግዲህ ኢትዮጵያ ውስጥ አሁን ሰፊ የሆነ ማህበራዊ ንቅናቄ ወይም ሶሻል ሙቭመንት እየተካሄደ ነው። ይሄ እንቅስቃሴ እየተካሄደ ያለው ኢንተርኔትን በመጠቀም ነው። እና በዚህ በኢንተርኔት ዙሪያ ሰዎች ይደራጃሉ፣ መረጃ ይቀያየራሉ። መንግስት ወይም የመንግስት የጸጥታ ኃይሎች ጥቃት ሊያደርሱ ወይም የሆነ ሰላማዊ ሰልፍ ሊያቋርጡ በሚሄዱበት ወቅት ሰዎች እርስ በርስ መረጃ ይለዋወጣሉ። ይህንን ማድረግ አይችሉም እና ሰፊ ተጽዕኖ አለው ማለት ነው።
ዘላለም፣ እንግዲህ የህግ ባለሙያም ነህ። ኢንተርኔት የመጠቀም መብት ከዚህ የማህበራዊ አገልግሎት በኢንተርኔት ማግኘትን እና የፖለቲካ መብትን ወይም ሀሳብን ከማራመድ አንጻር ኢንተርኔትን እንዲገደም ማድረጉ፣ በተጨማሪም ደግሞ አንዳንድ የማህበራዊ መገናኛ መስመሮችን ወይም አፕሊኬሽኖችን መዝጋቱ ከመብት አንጻር እንዴት ነው የሚታየው?
አዎ፣ በጣም ሰፊ ጥያቄ ነው። መልሱ ሰፊ ነው የሚሆነው ከመብት አንጻር ከታየ ማለት። በተለይ አሁን ባለንበት ዘመን ኢንተርኔት ሞር ይሄ ፐብሊክ ስፌር የሚባለውን ነገር ተክቷል። እንደ ኢትዮጵያ አይነት ሀገር ላይ ደግሞ በተለይ ሌላ አይነት ትወያይበት መድረክ ወይንም ልታነብ የምትችል ጋዜጣ ወይም ሀሳብ ሊያስተናግድ የሚችል ሚዲያ ተቋም ከሌለ ያው ሪላይ የሚያደርገው ሰው ኢንተርኔት ከሌለውም አብዛኛው ኢትዮጵያዊ ምንም አይነት መረጃ የሚያገኝበት ሌላ መንገድ የለም። ኢንተርኔት መዝጋት ማለት ይህን መብት ነው፣ ዜጎችን ከዜግነት መብታቸው ከፐብሊክ ስፔሩ እንደ መግፋት ነው፣ እንዳይቀርቡ ማድረግ ማለት። በጣም ትልቁ ተጽዕኖ የሚሆነው ከዛ ነው የሚጀምረው። ዜጎችን ከጨዋታው ሜዳ ይገፋቸዋል መጀመሪያ። ከዛ ደግሞ ዜጎች የመናገር ሀሳባቸውን የመግለጽ መብት ህገ መንግስታዊ መብት ነው። በተለያዩ ዓለም አቀፍ ህግጋት ኢትዮጵያ የፈረመቻቸው ዩናይትድ ኔሽን አፍሪካን ዩኒየን በተደጋጋሚ ብዙ ህጎች አውጥተዋል። ኢንተርኔት በዚህኛው ዘመን በጣም የፍሪደም ኦፍ ኤክስፕረሽን መሰረታዊ የሆነ ነገር እንደሆነ ያለ ኢንተርኔት ሰዎች ሀሳባቸውን በነጻነት ሊገልጹ እንደማይችሉ በጣም የሚደነግጉ ትልልቅ ድንጋጌዎች አሉ። ዓለም አቀፍ ኢትዮጵያ ማባል የሆነችባቸው የፈረመቻቸው የኢትዮጵያ ሕገ መንግስት ሰፊው ትርጉም ይሄን ይጨምራል። ሶ እንደረስ በስጋ ቁጥር በአጠቃላይ ዜጎች ይሄ መብት የላችሁም፣ ሀሳባችሁን ለሌሎች ሰዎች ማስተላለፍ አትችሉም፣ እናንተም የሌሎች ሰዎችን ሀሳብ ማየት አትችሉም ብሎ እንደ መገደብ ነው የሚቆጠረው ማለት ነው። ሶስተኛው ነጥብ ደግሞ የሚሆነው ይሄ ዲጂታል ዲቫይድ በሚባለው ሴንስ ነው። የእውቀት ክፍተት ልንለው እንችላለን። ዜጎች እውቀትን የማግኘት መብት አላቸው። የማወቅ ስለ ሀገራቸው፣ ስለ አካባቢያቸው አጠቃላይ ሁኔታ የማወቅ መብት አላቸው። ነገር ግን በመጀመሪያ ዝቅተኛ የኢንተርኔት ተደራሽነት ያለበት ሀገር ነው ኢትዮጵያ። ያ ራሱ ይገድባል። በመቀጠል ደግሞ እንደዚህ ሲቋረጥ ደግሞ ተመርጦ የበለጠ ዜጎች የማወቅ ከሌሎች ሀገር አጋሮቻቸው ወጣቶች ከሌሎች ሀገር አጉዮቻቸው ጋር እኩል እንዳይራመዱ ኢትዮጵያ ውስጥ ደግሞ አሁን አዲስ አበባ ብቻ ኢንተርኔት ነውና ሌላ ከአዲስ አበባ ውጭ ያሉ አብዛኛው ሀገሪቱ ህዝብ ኢንተርኔት እንዳይጠቀም ይህም ሀገሪቱ ውስጥ ራሱ ሁለት እንትን ይፈጥራል። ኢንተርኔት ያለውና የሌለው አይነት ዜጋ ማለት። እንዲሁም ከዓለም አቀፍ ህብረተሰብ አንጻርም ኢትዮጵያውያን ዓለም አቀፍ ህብረተሰብ ምን እንደሚያደርግ ምን እንደሚያደርጉ እነሱ ኩያ ወጣቶች ምን እንደሚያደርጉ እንዳይሰሙ ነው የሚያደርጋቸው። ሰው በእነዚህ ተደራራቢ ምክንያቶች በጣም ትልቁ ተጽዕኖ የሚሆነው ከመብት አንጻር ትልቅ የመብት ጥሰት ነው።
ዘላለም ክብረት አያይዞ በአሁኑ ሰዓት በመንግስት የጸጥታ አካላት የሚፈጸመውን የሰብአዊ መብት ጥሰቶች በአደባባይ ይፋ እንዳይደረግ ገድቧል ይላል። የኢንተርኔት መቋረጡ መንግስት እነዚህን መረጃዎች እንደ አንድ ግብዓት ተጠቅሞ ሁኔታዎችን ከማስተካከል ይልቅ ሌላ ገደብ ያበጃል ብሎታል። ሁለቱም አያይዘው እንደሚናገሩት ቀድሞውኑ የኢትዮጵያ ኢንተርኔት አገልግሎት አነስተኛ መሆኑን በተጨማሪም ውድ በመሆኑ አገልግሎቱን በሚፈልገው መጠን ዜጎች ሊጠቀሙበት እንደማይችሉ፣ ከዚህ የተረፈውን ደግሞ ገደብ ሲጣልበት የኢትዮጵያ የኢንተርኔት አገልግሎት አለ ማለት እንደማይቻል ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ዶክተር አንዷለም አድማሴም ሆኑ የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ስልካቸውን ስለማይነሱ ምላሻቸውን ማካተት አልቻልንም። በሌላ በኩል በድርጅቱ ድረገጽ ላይ በቅርቡ በሰፈረው መረጃ የኢንተርኔት ዳታ ተጠቃሚዎች ቁጥር 16.05 ሚሊዮን የደረሰ ሲሆን ይህንንም የቅዱም 83.1% አፈጻጸም አሳይቷል ብሎታል። በኢንተርኔት አገልግሎት ላይ ጥናት የሚሰሩ የተለያዩ የዓለም አቀፍ ድርጅቶች በበኩላቸው ኢትዮጵያ የኢንተርኔት ነጻነት የሌለባት ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ይሏታል። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለው ዓለም አቀፍ ድርጅት በ2016 እና በ2017 የዓለማት የኢንተርኔት ነጻነት ደረጃ ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ በመጀመሪያው ረድፍ አስቀምጧታል። በሌላ በኩል ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ዝቅተኛና መካከለኛ ገቢ ያላቸው ሀገራትን የኢንተርኔት አቅርቦት ባወዳደረበት ጥናቱ ኢትዮጵያ ኢንተርኔትን ለዜጎቿ በውድ ዋጋ የምትሸጥ ሀገር በማለት በመጀመሪያዎቹ ውድ ሻጮች ደረጃ አሰልፏታል። ዩናይትድ ስቴትስ ውስጥ የሚገኘው ብሩኪንግስ የተባለ ድርጅት በበኩሉ ኢትዮጵያ ለ30 ቀናት ኢንተርኔትን በመዝጋቷ 8.5 ሚሊዮን ዶላር አጣለች የሚል ሪፖርት ማውጣቱ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።